ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ። ለምሽቱ ያዝናቸውን እናስተዋውቃችሁ።
እኔ ጋር 7 አመት 8 አመት 6 አመት 5 አመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ። በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው። በስፖርቱና በኔ ምክንያት
ባለ አንድ እግሩ የኢንተርናሽናል ቴኳንዶ ዋና አሰልጣኝ ወይም ደግሞ በዘርፉ የማዕረግ ስም አጠራር ሳቦም ከማል ቃሲም የምሽቱ እንግዳችን ነው። የአየር ንብረት ለውጥን የሚመለከቱ እንዲሁም ደግሞ ሌሎች ወጣት ተኮር ዘገባዎችንም ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ራሱ የህይወት ገጠመኝ በመነሳት የባህር ዳር ከተማ ወጣቶችን በስነ ምግባር እየኮተኮተና በአካል ብቃት እንቅስቃሴ ብቁ ያደረገ የሚገኘውን ባለ አንድ እግሩ የኢንተርናሽናል ቴኳንዶ ዋና አሰልጣኝ ወይም ደግሞ በዘርፉ የማዕረግ አጠራር ሳቦም ከማል ቃሲም የዛሬ የጋቢና ቪኦኤ ዝግጅታችን እንግዳ አድርገናል። በአፍሪካ ድንቃ ድንቅ መዝገብ ላይ ስሙ የሰፈረው ብቸኛው ባለ አንድ እግሩ አሰልጣኝ በሚሰጠው የቴኳንዶ ስልጠና ደስተኛ ቢሆንም በብዙዎች የህይወት ፈተናዎች ውስጥ እንዳለፈና እያለፈም እንደሚገኝ ይናገራል። አስቴር ምስጋና በማሰልጠኛ ተቋሙ ተገኝታ ከሳቦም ከማል ጋር ቆይታ አድርጋ ያሰናዳችሁ ዘገባ ቀዳሚው መሰናዷችን ነው።
ሳቦም በቴኳንዶ ዘርፍ አራተኛ ደረጃ ላይ ለደረሰ ሰልጣኝ የሚሰጥ የብቃት ማረጋገጫ ማዕረግ ነው። ትርጓሜው ዋና ሰልጣኝ እንደማለት ነው ይለናል። ይህንኑ ማዕረግ የተጎናጸፈው አካል ጉዳተኛው ሳቦም ከማል ቃሲም ጋቢና ቪኦኤ ሳቦም በስሙ ወደ አቋቋመው ሳቦም ከማል የቴኳንዶ ማሰልጠኛ ጎራ ብሏል። ቆርቆሮ በቆርቆሮ ሆኖ በተሰራው የማሰልጠኛ ተቋም ውስጥ በርካታ ህፃናት አዳጊዎችና ወጣቶች በስልጣን ጠና ላይ ናቸው። የእለቱ ስልጠና የሚጀምረው የቴኳንዶ መርህን በሚገልጽ ቃለ መሐላ ነው። አዳጊዎቹና ወጣቶቹ በአሰልጣኞቹ ሳቦም ከማል መሪነት ቃለ መሐላውን ይፈጽማሉ። የጥንቃቄ መልእክትም ይነግራቸዋል።
ቴኳንዶ መሪዎችን አክብራለሁ። አሰልጣኝ መሪዎችን አክብራለሁ። ቴኳንዶ ለመጥፎ ነገር አልጠቀምም።
ቴኳንዶ ምን ሰራበት ዋናው ትልቁ ምክንያት ቴና ቋን እጅና ገር ነው። ዶም የሆነው ግን ሙሉ አእምሯችን ላይ ያለው ትኩረት ስናደርግ ሙሉ በትምርታችንም ይሁን በስራችንም በማንኛውም ህይወታችን ላይ ውጤታማ ስንሆን ያ ቴኳንዶ ሙሉ ሰራን ይባላል። ካልሆነ ግን አሁን ዝም ብለን እንደዚህ እጅና እግራችን ብቻ አስተርተን ውጪ ሄደን ምን ረብሽ ውጪ ሄደን ደግሞ ማናነብ ተማሪዎች ትምርት ማታነቡ ሰራተኞች ራሳችሁን ካጉስቶች ማጠብቁ ከሆነ ቴኳንዶን አልሰራችሁም ማለት ነው። ቴኳንዶ ሙሉ የሚሆነው በህይወታችን ውስጥ እናስገባው ነው። ዘወይ ኦፍ ላይፍ ነው፣ የህይወት መንገድ ነው። ህይወታችን መስመር ስናስይዘው ቴኳንዶን እየሰራን ነው ብለን እናስባለን።
ሳቦም ከማል በየዕለቱ ለሰልጣኞቹ በውጣ ውረድ ከተፈተነው የህይወት ተሞክሮ ያካፍላቸዋል። ይህም በእርሱ ላይ የደረሰው በማንም እንዳይደርስ በማሰቡ እንደሆነ ይናገራል።
አጠቃላይ መቼም ሀገራችን ላይ የነበረው ወቅታዊ ሁኔታ እናቃልና ባህር ዳር ላይ የነበረው ተኩስ ምናምን ምናምን ያስፈራላት ያስጨንቃል የነበረው ነገር። እንደምታዩት እኔ በ1983 በፖለቲካ ምክንያት እንደዚህ በነበረው ወቅታዊ አለመረጋጋት ምክንያት ነው የወደቀ ታንክ ላይ ህፃን እያሉ በአምስት ዓመት ስጫወት ነው እንደዚህ ጉዳት ደረሰብኝና አሁንም ቢሆን እናንተ በየአካባቢያችን ተኩስ ምናምን የነበረበት ብረታ ብረቶች ምናምን ይወዳደቁ ሊኖር ይችላል። እነዛ ምንም አይነት መንካት ነገር የለብን ወይም ደግሞ ለቤተሰብ ካገኘን ለቤተሰብ ማሳየት እንጂ ያለብን ያን መንካት የለብንም። ምክንያቱም አሁን ከሚታኮሱት ከወጣቶቹ ይልቅ ደግሞ ህፃናት ነው በብዛት ተጎጂ የሚሆኑት። አሁን የተጎዳውበት ታንክ ላይ ወድቋል አይሰራም ብለን ነው እኛ የምንጫወትበት፣ ግን ከኔ ጋር 5-6 ሰዎች ተጎድተዋል። ከፍተኛው ጉዳት የደረሰብኝ እኔ ነኝ። ሌሎቹ እጃቸውን የተጎዳ ዝም ብሎ ጭርፍ አርጎ ይተውም አለ። ስለዚህ እንደ አይነት ነገሮች ስናይ በተለይ ህፃናቶቹ ወደዛ ነገር ራሳችን እንዳናጋል አደራ ለማለት ነው።
የቴኳንዶ ስፖርት ስልጠና በአካል ብቃት እንቅስቃሴ ውስጥ ቢካተትም ይበልጡኑ የሚያተኩረው በመልካም ስነ ምግባር ግንባታ ላይ ነው የሚለው ሳቦም፣ ይህንን ጽንሰ ሐሳብ በውስጣቸው ያዘለቀላቸው ወጣቶች በቁጥር እየበዙ እንደሆነ ይናገራል።
እኔ ጋር 7 አመት 8 አመት 6 አመት 5 አመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ። በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው። በስፖርቱና በእኔ ምክንያት በስፖርቱ ምክንያት በትዳሩ ዓለም ውስጥ የገባሉ፣ ወደ ቢዝነስ ዓለም ውስጥ የገባሉ፣ ወደ ንግድ ምናምን በጣም ብዙ ወደ ሀገር መከላከያ ሰራዊትም የገባሉ፣ አሁንም ያሉ ልጆች አሉ።
ከሰልጣኞቹ ወጣቶች መካከል ላለፉት 10 አመታት ከሳቦም ከማል ጋር መስራቱ የጥሩ ስነ ምግባር ባለቤት እንዳደረገው የሚገልጸው ወጣት ተስፋ ለማገኝ አንዱ ነው።
ከስፖርት ካካል ብቃት በለጠ በስነ ምግባር ታላቆችና ታናናሾችን በማክበር ተሰብስበን በማክበር ከዛ አልፎ አካባቢን በማክበር ያው አስተማሪና እኔም ተገኘሁበት ከዛ
ተማሪ ማክዳውበት ቴኳንዶ በመሰልጠኗ ትኩረት መስጠት ባለብኝ ነገር ላይ ቀልቤን ሰብስቤ ማሰብ እንድችል አብቅቶኛል ትላለች።
ለኔ ወዲ የተማሪ እና በከትምህርቱ ጎን ለጎን ደግሞ ስፖርት ሰራለሁ። በዚህ ምክንያት ንቃት በተለያዩ አጋጣሚዎች ንቁ እንድንሆን አድርጎናል። ሌላው ደግሞ በትምህርታችን ከዚህ ከወጣን በኋላ ምን ማድረግ እንዳለብን በመጀመሪያ በቅድሚያም ተማሪ በደንብ ስለሚያገባ እሱን በመከተል በትምህርታችን ጥሩ ውጤት እንድናመጣ ረድቶናል። ቅድም ያስተማረን ከራሱ ተሞክሮ ላይ የአንድ ሻምስ ጸን እያለ ነበር። በጦርነት አማካኝነት ነበር እሱ እንደዚህ አይነት ጉዳት የደረሰበት። ስለዚህ እኛ እንደሱ ጣፋንታ እንዳይደርሰን የተለያዩ ምክሮችን መክሮናል። ቅድም እንደገለጽኩ የተለያዩ እቃዎችን ከእውቀት ነጻ ሆነን አለመንካት፣ የማናውቃቸው ነገሮችን ለሚያውቅ ማሳየት፣ የሚይዙትን ነገሮች በደንብ አሳይተናል።
ሳቦም ከማል ቃሲም በአፍሪካ ድንቃ ድንቅ መዝገብ ላይ ብቸኛው ባለ አንድ እግሩ ስኬታማ ሰው በመባል ስሙን ለማስፈር የቻለ የኢንተርናሽናል ቴኳንዶ ዋና አሰልጣኝና የባለ አራት ዳን ባለቤት ነው። በዓለም አቀፍ በሀገር አቀፍና በክልል ደረጃ በርካታ ሽልማቶች ሲጎርፉለት እንደቆዩም ሳቦም ከማል ይናገራል።
ሚሊኒየም ታታሪ ወጣት በማለት የ2000 ላይ አመተ ምህረት ሲቀየር የርሰ የክልሉ ሰመስተዳደር እጅ ትልቅ ሰርተፊኬትና ሜዳሊያ ተቀብያለሁ። ከዛ ውጪ ያው ትልልቅ የሚባሉትን ነው የምነግርሽ። የአፍሪካ ድንቃ ድንቅ የከተማው ኮከብ አሰልጣኝ በመባል የባህር ዳር ከተማ ብዙ ጊዜ ሽልማቶችን ወስጃለሁ። ከዛም ውጪ ጎን ለጎን የባህር ዳር ከተማ የዊልቸር ባስኬትቦል አለ አፍሪካሰኞች እነሱ ጋር በመሳተፍ በፓራኦሎምፒክ ብዙ ሜዳሊያዎችን ለክልሉ ለከተማው አምጥቻለሁ። እንተላይ ጎን ለጎን ከቴኳንዶ ጎን ለጎን ልጆችንም አካል ጉዳተኞችንም ሞቲቬት ለማድረግ አብሮ መነሱ ጋር በደንብ ለመንቀሳቀስ ይቻላል የሚለውን ነገር ወደ እነሱ ወደ ታች ወረድ ብዬ ደግሞ ዝቅ ብዬ ታችን ጋር ደግሞ የተለያዩ እንቅስቃሴዎችን በማድረግ ማህበሩ ላይም ፕሬዚዳንት በመሆን ብዙ ጊዜ አገልግዬ አሁን በስራ ምክንያት በቴኳንዶ ቻና አስተዛዝብኝ፣ ግን ከጎናቸው ሆኜ አካል ጉዳተኞችን በመደገፍ የተለያዩ ሽልማቶችን
ኢንተርናሽናል የሚል ማረግ አለ።
ኢንተርናሽናል ኢንስትራክተር ቅድም እንዳልኩሽ የፎርዝ ዳንስ ድረስ የተሰጠኝ ኢንተርናሽናል ኢንስትራክተር። ያው ጀርመን ሀገር ሲሄድም የሶስተኛ ዲግሪን አጋጣሚ ሆኖ እዛው ነበር የተፈተንኩት። እግር ለማሰራት የሄድኩት እግር አልተመቸኝም ነበርና እሱን አውልቄ ጣልኩት። ከዛ ከመጣሁ በኋላ ነው ከሁለት አመት ከሶስት አመት በኋላ አራተኛ ዲግሪን እዚሁ ላይ ነው የተፈተንኩት። ከፍተኛ ውጤት በማምጣት ነው ያለፍኩት። የዛኔ ኢንተርናሽናል ኢንስትራክተር ወይም ደግሞ ሳቦ የሚለው ማዕረግ ተሰጠኝ። ከዛ በኋላ ድንቃ ድንቅ ወይም የአፍሪካ ሪከርድ ኦፍ ዘ ቡክ የሚለውን እሱን መቀበል በአፍሪካ ደረጃ አንደኛ በፎርስ ዳን ይዞ አካል ጉዳተኛ ማለት ነው። እኔ ብቻ በመሆኑ ያን ሰርተፊኬት ላገኝ ችያለሁ ማለት ነው።
ሳቦም ከማል የቴኳንዶ ስፖርት ስልጠናውን የጀመረው የአካል ጉዳት አደጋው ባጋጠመው ወረታ ከተማ እንደሆነ ያወሳል። ከዚያም ወደ ቤንሻንጉል ጉሙዝ ክልል ቀጥሎ የነበረው ስልጠናው በአሁኑ ወቅት ወደ ባህር ዳር ከተማ ተዛውሮ እየተካሄደ ይገኛል። በአጠቃላይ ላለፉት 14 አመታት አያሌ ወጣቶችን በተለያዩ የብቃት ደረጃዎች ያሰለጠነውን የሳቦም ከማል የቴኳንዶ ማሰልጠኛ ጥረትን የተመለከተው የባህር ዳር ከተማ አስተዳደር 500 ካሬ ቦታ በጊዜያዊነት አበርክቶለታል። በከተማ አስተዳደሩ በተደረገለት ድጋፍ የተደሰተው ሳቦም ከማል ቃሲም ማሰልጠኛ ማዕከሉን ለቦታው በሚመጥን ደረጃ ለመገንባት ግን ሰፊ የህዝብ ድጋፍ ያስፈልገኛል ሲል ለበጎ አድራጊዎች ጥሪ አቅርቧል።
አመት ሙሉ በአንድ እግር ስፖርት ተሰርቶ ያውም ጊዜያዊ ተብሎ 500 ካሬ ቦታ መሰጠቱ ትንሽ ቢዘገይም በጣም ደስ ብሎኛል። ለዚህም ደግሞ ከተማ አስተዳደሩንም የስፖርት ጽህፈት ቤቱንም የከተማውንም የክልሉ ስፖርት ጽህፈት ቤቱን በጣም ያገዙኝ ብዙ ሰዎች አሉ። እነዛም በጣም አመሰግናለሁ። ዘግይቶም ቢሆን የተቀበልኩት ምንም ችግር የለውም። አሁንም ቢሆን ቅድም እንዳልኩሽ ለኔ አይደለም ይሄ አዳራሽ ቢሰራ በጣም ብዙ የጎዳና ልጆች አሉ። እንደ ማደሪያም እኮ ሊጠቀሙበት ይችላሉ። ከጎን ቤት ሰርቼ የጎዳና ልጆችን ማስተዳደርበት እንዲኖር ይችላል። ስራዬ ሰው መገንባት ስለሆነ ለዛ ነው ማውለውና ያኔ መገንባት አቅም የለኝም። እውነት ለመናገር መልእክት የሚሰሙ ሰዎች ያግዙኛል ብዬ አስባለሁ። በተለያየ ዓለማችን ሀገራችን አሁን የሶሻል ሚዲያ መድረጋት ትንሽ ተጽዕኖ ፈጥሯል። ከተለያየ ቦታ ያግዙኝ የነበሩ በሀሳብ ያግዙኝ የነበሩ ሰዎች አሁን ደግሞ በማቴሪያል በተለያየ ነገር አግዘውኝ አዳራሽ ይሰራል የሚል ግምት አለ። እኔ ግን በግለሰብ ደረጃ አቅም የለኝም። ምክንያቱም ሙሉ ስራዬን ሙሉ ህይወቴን ቴኳንዶ ጋር የተያዘ ነው። እዚህ ልጆች ጋር ማገኛትን ትንሽ ሳንቲም ሰብስቤ ለአዳራሽ ከፍላለሁ። አሁን ባለውበት አዳራሽ የቤት ክራይ ከፍላለሁ፣ ቤተሰብ አስተዳድራለሁ እና ሌላም ስራም ስለሌለኝ ሌላም ገቢም ስለሌለኝ ይህን አዳራሽ የመስራት አቅሙ አይኖርም እና የሚያግዙ ሰዎች ይኖራሉ ብዬ አስባለሁ። ከዛ ያን ተጋግዘን በደንብ ትልቅ አዳራሽ እና ጥሩ ነገር እናደርጋለን ብዬ አስባለሁ።
ሳቦም ከማል የቴኳንዶ ማሰልጠኛ በአሁኑ ሰዓት ቆርቆሮ በቆርቆሮ ሆኖ በተሰራው ማዕከሉ ኪራይ እየከፈለ ከመቶ በላይ የቴኳንዶ ሰልጣኝ ህፃናትን፣ አዳጊዎችንና ወጣቶችን በማሰልጠን ላይ ይገኛል። ለአሜሪካ ድምጽ አስቴር ምስጋናው።
ሳምንታት በተባበሩት አረብ ኤምሬትስ ሲካሄድ የነበረው ዓለም አቀፍ የአየር ንብረት ጉባኤ ተጠናቋል። ስመኝሽ ቆየ ጉባኤውን ስትከታተል ነበረ። ያሰናዳችሁ ዘገባ ይቀጥላል።
በተባበሩት አረብ ኤምሬትስ ዋና ከተማ ዱባይ ላይ የተካሄደው 28ኛው ዓለም አቀፍ የአየር ንብረት ጉባኤ ወይም ኮፕ 28 ከሁለት ሳምንት በፊት የጀመረው ትላልቅ ተስፋዎችን ሰንቆ ነበር። በተለይ ከከርሰ ምድር በሚወጣ ድፍድፍ ነዳጅ በገንዘብ ተጠቃሚ የሆኑ ሀገራት በአየር ንብረት ለውጥ ምክንያት ከፍተኛ ጉዳት እየደረሰባቸው ላሉት ታዳጊ ሀገራት እንዲያደርጉ የሚጠበቀው የገንዘብ ድጋፍና የያዝነው ምዕት ዓመት ከመጠናቀቁ በፊት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን እንደ አውሮፓውያን አቆጣጠር በ2021 ፓሪስ ላይ ለተገባው ስምምነት መንደርደሪያ የሚሆኑ ውሳኔዎች በከፍተኛ ሁኔታ ተጠብቀው ነበር። በጉባኤው መክፈቻ ቀን ለኪሳራና ጉዳት እንዲቋቋም የተወሰነው ፈንድ ወደ ተግባር እንዲገባ መደረጉም ኢትዮጵያን ጨምሮ የአየር ንብረት ተጽዕኖ የበረታ ክንዱን የሚያሳርፉባቸው ሀገራትን ያስደሰተ እንደነበር በወርልድ ሪሶርስ ተቋም ተንታኝ የሆኑትና በጉባኤው ላይ ኢትዮጵያ ን በመወከል በድርድሮች የሚሳተፉት አቶ ያሬድ አበራ ይገልጻሉ።
ሲንዳሜጅ አጀንዳ ባለፈው በኮፕ 27 ላይ ዋነኛው አውትካም ሆኖ የተወሰነ ነበር። ሶ እሱኛው ፈንዱ ኢስታብሊሽ እንዲደረግና ፈንዱ እንዴት ይሰራል ቢለውን ደግሞ አመቱን ሙሉ ኮሚቴ ተዋቅሮ የትራንዚሽናል ኮሚቴ የሚባል ወደ 5 ስብሰባዎችን አድርጎ እዛ በነዛ 5 ስብሰባዎች ያው ድርድርን የሚጨምራል። እነዛ 5 ስብሰባዎች ያ ፈንድ እንዴት ኦፕሬት ያደርግ የሚለውን ውሳኔ ገና በተጀመረ በመጀመሪያው ቀን ዲሲሽኑ ሀፕን አድርጓል ማለት ነው። ሶ ይሄ ትልቅ በተለይ ደግሞ ዩናይትድ አረብ ኤምሬትስ በዚህ የኮፕ 28 ፕሬዚደንሲ እንደመሆኑ መጠን ትልቅ የመጀመሪያው ስራውን አቺቭ አድርጋለች ማለት ነው።
ባለፉት 40 አመታት ባልታየ ድርቅ ሲሰቃይ የነበረው የአፍሪካ ቀንድ አካባቢ አሁን የተከሰተው ከፍተኛ ዝናብ ያስከተለው ጎርፍ ከ1.6 ሚሊዮን በላይ ሰዎች እንዲፈናቀሉ ያደረገ ሲሆን ከነዚህ ውስጥ 396,000 የሚሆኑት የሚገኙት ኢትዮጵያ ውስጥ መሆኑን አክሽን አጌንስት ሃንገር የተሰኘው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስታውቋል። በተለይ በኢትዮጵያ ሶማሌ ክልል የደረሰው ጎርፍ መንገዶችንና ቤቶችን ያጥለቀለቀ ሲሆን የውሃ ምንጮች እንዲበከሉና የጤና ተቋማት እንዲወድሙ በማድረጉ በክልሉ ለበሽታ ተጋላጭነት ጨምሯል። በአየር ንብረት ለውጥ ምክንያት የሚከሰቱትን እነዚህን ተደራራቢ ጉዳቶች እያስተናገደች ያለችው ኢትዮጵያና በቀንዱ የሚገኙት እንደ ኬንያና ሶማሊያ ያሉ ሀገራት ከኪሳራና ጉዳት ፈንዱ እንዴት ተጠቃሚ እንደሚሆኑ አቶ ያሬድ ያስረዳሉ።
ዋንኛው ይሄኛው ፈንድ በተለይ መቋቋሙ እንደዚህ አይነት ጉዳቶች ሲካሄዱ ሶ አገራቶች ከሚኖራቸው ካዝና ሳይሆን ከኦሬዲ ከተዘጋጀ ማዕቀፍ ውስጥ ገንዘብ አክሰስ ማድረግ የሚችሉበትን ሜካኒዝም ነው የተፈጠረው። ይሄ የሎስ ኤንድ ዳሜጅ ወይም የጉዳትና ኪሳራ ፈንድ ዋንኛው ፈንድ ማለት ነው። ሶ ለዛ ትልቅ አንደኛው ቋስ ነው ማለት ነው። ኦፍ ኮርስ በመጀመሪያው ቀን የተለያዩ አገራቶች ጀርመንን፣ ዩናይትድ አረብ ኤምሬትስ ራሷን ጨምሮ እንግሊዝ፣ ጃፓን የተለያዩ ፈንዶችን አስቀምጠዋል ቋት ውስጥ። ሶ ይሄ ቋት እየጨመረ ይሄዳል ተብሎ ይጠበቃል ማለት ነው። እንደዚህ አይነት ጎርፍ፣ ድርቆች፣ የተለያዩ ጉዳቶች በአፍሪካ ደረጃ በተለይ ደግሞ በታዳጊ ሀገራት ላይ ሀፕን ሲያደርግ ይህንን ፈንድ ሄደው አክሰስ ማድረግ ይችላሉ ማለት ነው።
ይህ የገንዘብ ድጋፍ ዜና ለታዳጊ ሀገራት መልካም ይሁን እንጂ ተግባር ላይ ለማዋል ግን ብዙ ፈተናዎችን ማለፍ ይኖርበታል። አንደኛው ችግር የበለጸጉ ሀገራት ቃላቸውን ጠብቀው የገንዘብ ድጋፉን መስጠታቸው ነው። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያና ሬድ ፕላስ የተባለው የደን ልማት ኢንቨስትመንት ፕሮግራም አስተባባሪ የሆኑት ዶክተር ይተብቱ ሞገስ የበለጸጉ ሀገራት ለፈንዱ ያዋጡት ገንዘብ በጉባኤው መጀመሪያ ላይ የታየውን ተስፋ እንዳቀዘቀዘው ይገልጻሉ።
ገንዘቡ ተቀምጧል በተለያዩ ሀገሮች ተወሰነ ገንዘብ በቂ ነው የሚባል አይደለም። በእርግጥ እናንተም ሀገር ላይ በቃ አሁን ኮፕስ ከሚያልቅ መጀመሪያ አካባቢ በተለይ የመጀመሪያው 2-3 ቀናት ጥሩ ስሜት ነበር። ወደኋላ ላይ ግን ያው የ194 ሀገሮች ጉዳይ ስለሆነ ድርድሩ ያው የተለያየ ሀሳብ የተለያየ ሂፖክራሲ አለ፣ የተለያየ ቢዝነስ ፖለቲክስም አለ፣ በሳይንስ ብቻ አለ ክላይሜት።
ሌላው ችግር ታዳጊ ሀገራት በሚደርስባቸው ጉዳት ልክ ካሳ ለማግኘት በጥናት የተደገፈ መረጃ ማቅረብ የሚኖርባቸው መሆኑ ነው። ዶክተር ይተብቱ ይህንን የሚያደርጉ የባለሙያ ማዕከላት አለመኖራቸው የድጋፉ ተጠቃሚ እንዳይሆኑ እንደሚያደርጋቸው ኢትዮጵያን ምሳሌ አድርገው ያስረዳሉ።
ቁጥር፣ ዳታ፣ በደም ጥናት በዶክመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲተጎርቻለው ይባል በዜና ላይ ሲኔ ላይ ስለታየው ይወይ ከሰለተሰማ ካሳል ጠይቅበት አንችል እና ዝግጁ መሆን አለበት። ሬዲነስ ይፈልጋል ይሄ ራስዳ ሪሊ ያንዳንዱ አሁን የቦረና 5 አመት ድርቅ ይያለ ለረጅም ጊዜ ሳንሰማ አላን ይሰማራል። እንዲህ አይነት ነገር አትክ በጣም ይጎዳል። ስለዚህ እየሆነ ያለውን ነገር ሁሉ በጎርፊውን በድርቅውን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚህ ባየር ድረስ ለውጥ ጋር የሚያያዝ ስለሆነ በቀጣይ ምተዛዋሪ አይ ቲንክ መጠየቅ እንችላለን። ኪሳራችን ለማካካስ ግን መረጃ እስከሌለ ምንም የምናገኘው ነገር የለም። ተቋማት ሪሊ በጣም መጠናከር አለባቸው። ስፔሲፊክ ሎስ ኤንድ ዳሜጅ እስቲ ማን ነው የሚሰራው? ይሆናል ለሆነ ሚኒስትር መስሪያ ቤት ጠራ ይችላል፣ ግን እስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት አሁን ኮሪያ ሴንተር እያሉ ትንሽ አቋም አላቸው። ነገር ግን ሀይሊ ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የተንዛዛ ይሄ ሚኒስትር አድርገሽው ተንበርብቆ የዛሬ 5 አመት መልስ ብሰጭ ምናጋለ ዛሬ ከሆነ መልስ የሚፈልገው
እንደ አውሮፓውያን አቆጣጠር በ2015 ፓሪስ ላይ በተካሄደው 21ኛው ጉባኤ የዓለም ሀገራት በፈረሙት የፓሪስ ስምምነት የዓለም ሙቀትን 1.5 ዲግሪ ሴንቲግሬድ ላይ ለመገደብ ተስማምተው ነበር። ይህንንም ለማሳካት እንደ አውሮፓውያን አቆጣጠር በ2030 ሙቀት ማመቅ የሚችሉ የጋዝ አይነቶችን በ43% ለመቀነስና በ2050 ዓለምን ከካርቦን ዳይኦክሳይድ የጸዳ ለማድረግ ቃል ገብተዋል።
ሁሉም 194 ሀገሮች በትንሹ 43% የ2019 ልቀታቸውን ማውረድ አለባቸው የሚል 1.5 ጎልን እውነት አቺቭ ከተባለ ነው እና ግሎባል ስቶክቴክ ለመጀመሪያ ጊዜ ነው የተወሰደው በ2023 እያለ በየ5 አመት 28 23 ምናምን እያለ ይቀጥላል። ምንድን ነው የሚደረገው? ሞኒተር ይደረጋል። እያንዳንዱ ሀገር የሰራው UNFCCC IPCC የሆኑ የት ጋር እንደደረሱ ሀገሮች እያዩ አምቢሽን እንዲጀምሩ ወደ ታርጌት እየወሰደ መሆን አለመሆኑ ቼክ እያደረጉ እየተወያዩ ሳማዎች 1.5 አንደኛው የሳማ ሲያልቅ እንደሳለን የሚል ነው።
በ28ኛው የአየር ንብረት ጉባኤ ትልቁን አጀንዳ ያዘው ዓለምን እየጎዳ ላለው ሙቀት ተጠያቂ ሆነውን ከከርሰ ምድር የሚወጣ ኃይልን መጠቀም እንዲቆም በሚፈልጉና በማይፈልጉ ሀገራት መካከል የተካሄደው ድርድር ነው። ከጉባኤው መጀመር ቀደም ብሎ የተባበሩት መንግስታት ድርጅት ይፋ ያደረገው ግሎባል ስቶክቴክ የተሰኘው ሪፖርት የዓለም አቀፍ ማህበረሰብ ሙቀትን ከ1.5 ዲግሪ ሴንቲግሬድ በታች ለመገደብ ከያዘው እቅድ በጣም የራቀ መሆኑን አመልክቷል። በመትኩ የካርበን ዳይኦክሳይድ ልቀት መጨመሩንና 80% የዓለም ኃይል አቅርቦት ከከሰል ድንጋይ፣ ዘይትና የተፈጥሮ ጋዞች የሚገኝ መሆኑንም ገልጿል። ከዚህ አንጻር ጉባኤው ላይ የሚሳተፉ ሀገራት የካርበን ልቀታቸውን ድጋሚ ለመፈተሽ የሚያስችላቸው ስምምነት ተጠብቆ እንደነበር ሄኖክ ይገልጻል።
ሀገራቶች ምናችን ባደርጓል ለ1.5 ዲግሪ ሴልሺየስ ምን ያህል የካርበን ልቀት ላይ ተጉዟል የሚለውን መርምረው የሚያስቀምጡበት ሜካኒዝም ነው ማለት ነው። በዛ ሜካኒዝም መሰረት ለኮፕ 28 ዋነኛው ውሳኔ ተብሎ ቢጠበቀው ሀገራቶች የሚስማሙበት ይሄ የግሎባል ስቶክቴክ ላይ በትክክለኛው ዳይሬክሽን እየሄድን ነው ወይ የሚለው ነው። ኦፍኮርስ በትክክለኛው ዳይሬክሽን እየተካሄደ ሆኖ በጣም ስሎ ነው ያንን ጉዳይ አድሬስ ለማድረግ ማለት ነው። ይሄኛውን ውሳኔ ላይ ደግሞ እንዴት ነው ማስጠር ይቻላል የሚለው ሜጀር ውሳኔ ነው ማለት ነው።
የዘንድሮ የአየር ንብረት ጉባኤ ያሳካዋል ተብሎ የተጠበቀው ከከርሰ ምድር የሚወጡ ኃይሎችን በፍጥነት መጠቀም ማቆም የሚያስችል የውሳኔ ሐሳብ አለመሳካቱ ታዳጊ ሀገራትን፣ ትናንሽ ደሴቶችንና የአየር ንብረት ተሟጋቾችን በእጅጉ አሳዝኗል። የውሳኔ ሐሳቡ ያቀረበው ምክንያታዊ ፍርሃት ባለውና ፍትሃዊ በሆነ መልኩ መጠቀምን የሚያበረታታ መሆኑም በርካታ ሀገራትን አስቆጥቷል። ለዚህ ፖለቲካዊና ኢኮኖሚያዊ ፍላጎቶች ተጽዕኖ ማድረጋቸውን ዶክተር ተብቱ ያመለክታሉ።
እዛ ውስጥ ግን ፖለቲካ አለ፣ ኢኮኖሚ ኢንተረስት አለ። በምን ኢንተረስት አለ? እና እንዳሽዋ ሳውዲ አረቢያ ዩናይትድ አረብ ኤሚሬትስ የመሳሰሉ ሀገሮች ደግሞ ፎሲል ላይ አምስት አመት መቀጠል ይፈልጋል። ኦቨርኦል እኔ ሳየው ብዙ ውሳኔዎች የተካሄዱበት ቆፕ አይደለም። እውነት ቀዝቃዛ ነው ምለው ውሳኔዎች ብዙ ያልተካሄዱበት፣ በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ነው። ሎሴል ዳሜጅም የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝም። ኦፍ ኮርስ ድጋፍ አለው፣ ግን ድጋፍ ያው ብቻውን ዋጋ የለውም። ዋናው ነገር ለደ ሀገሮች ፋይናንስ ያስፈልጋል። ቴክኖሎጂ የመቋቋሚያ ቴክኖሎጂ ፋይናንስ ያስፈልጋቸዋል። ና ቀዝቃዛ ነው። ብዙ ውሳኔዎች፣ ብዙ ኮሚትመንቶች የተካሄደባቸው አይመስለኝም። እንደ
ሳውዲ አረቢያ ያሉ ዋና የነዳጅ አምራች ሀገሮች የከርሰ ምድር ኃይልን ቀስ በቀስ መጠቀም ማቆም የሚለውን ቋንቋ የማይቀበሉ ሲሆን ለመጪዎቹ አመታት ድፍድፍ ነዳጃቸውን መጠቀማቸውን ይቀጥላሉ። በዛው ልክ ጉዳቶችን እያደረሰ የሚገኘው የአየር ንብረት ለውጥ ግን መፍትሄው ግልጽ ነው ይላሉ ዶክተር ተብቱ።
እንግዲህ ለአየር ንብረት መፍትሄው ግልጽ ነው። ሬኒዩብል ኤነርጂ ሺፍት ማድረግ ከፎሲል ፊውል ጠቅላላ ላይብል ሁድ ሶሳይቲ ቢጠቀሙ ፎሲል ፊውል መኪና፣ ቤት ውስጥ ወደባል እና እሱን ማስወገድ በጣም ትልልቅ ኢኮኖሚ ኮንሲኩዌንስ ሲሉ ይኖሩታል የሚል ችግር ስላለው እንዲህ በቀላሉ እንትን የሚባል አይደለም። ግን እንደሁን ትራንዚሽኑ ቀስ በቀስ ሚኒመም እያንዳንዱ ሀገር 43% 20-30 ላይ ቅነሳ ማግኘት አለበት። ይህ እንዲሆን ደግሞ ሬኒዩብል 3% ማደግ አለበት። ኤፊሽንሲ በ2% ማደግ አለበት። ለአንድ ዩዙ ፖዘቲቭ እንዲሆን መሰራት አለበት ነው።
በዓለም ላይ ትልቅ የካርበን ዳይኦክሳይድ ልቀት ካላቸው ሀገራት መካከል የሆኑት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የቻይናው መሪ ሺ ጂንፒንግ በዘንድሮ ጉባኤ ላይ አለመገኘታቸው በርካታ ጥያቄዎችን አስነስቷል። ዋና የነዳጅ አምራች የሆነችው አሜሪካም ለኪሳራና ጉዳት ፈንዱ 24.5 ሚሊዮን ዶላር ብቻ ለመስጠት ቃል መግባቷም የቁርጠኝነት ጥያቄ አስነስቶባታል። ከአሜሪካ በተጨማሪ ለፈንዱ እስከ 700 ሚሊዮን ዶላር ለመስጠት ቃል የገቡ ሀገራት ቃላቸውን ይጠብቁ እንደሆነም ገና ይታያል። እስከዛው በድርቅና ባስከፊ ድርቅ ለከፍተኛ ረሃብና መፈናቀል የተጋለጡት በሚሊዮን የሚቆጠሩ የአፍሪካ ቀንድ ነዋሪዎች በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለመሆኑ ተማሪዎች በዩናይትድ ስቴትስ መማርን ለምን ይመርጣሉ? ቀጣዩ ዘገባ መልሳለሁ።
ናይጄሪያ ውስጥ ጋዜጠኛ የሆነው ኪኒ ቡሳሪ የዶክተሬት ዲግሪውን ዩናይትድ ስቴትስ ውስጥ ለመከታተል የመረጠው በሀገሪቱ ውስጥ በሚገኙት ዓለም አቀፍ እውቅና ያላቸው መምህራን ምክንያት ነው።
በትምህርት ክፍል ውስጥ በአንድ የህይወታቸው ወቅት ጋዜጠኞች የነበሩ አሁን ላይ ደግሞ በዩኒቨርሲቲ ውስጥ መምህራን የሆኑ ሰዎችን አግኝቻለሁ። ሜሪላንድ ዩኒቨርሲቲ እንደምገባ ገና ሳላውቅ ከእነዚህ መምህራን መካከል የአንዳንዶችን የምርምር ስራዎች አንብቤያለሁ።
ከህንድ የመጣው ሂማንሹ ሰርቭ በበኩሉ በዩናይትድ ስቴትስ የሚሰጠው የቴሌኮሙኒኬሽን ምህንድስና ትምህርት በሌሎች ስፍራዎች ሊሰጥ ከሚችለው የበለጠ ተግባር ተኮር ነው ይላል።
የኢንዱስትሪ ስልጠናን በተመለከተ ዩናይትድ ስቴትስ ውስጥ የበለጠ የትምህርት አቀራረብ አለ። ከጽንሰ ሐሳብ ወደ ትምህርት አሰጣጥ ይልቅ የበለጠ በተግባር ስልጠና ላይ ያተኩራል። በዚህ ምክንያት በዚህ ከምንማረው ትምህርት ጋር ለመጣጣም የበለጠ ቀላል ሆኗል።
የዓለም አቀፍ ተማሪዎች የትምህርት አገልግሎት ረዳት ኃላፊ የሆኑት ጁዲ ሄክማን ቦስ በሜሪላንድ የሚገኙ ለማጅ ዓለም አቀፍ ተማሪዎችን ያግዛሉ። ብዙ ሰዎች ትምህርታቸውን በዩናይትድ ስቴትስ ለማድረግ የሚወስኑበት ሌላኛው ምክንያት እየሰሩ እንዲማሩ በሚፈቅደው የድረ ምረቃ ድጋፍ የተሰኘው እድል መሰረት መሆኑን ይናገራሉ።
commitment.
Yes, በተለምዶ የትምርት ክፍሉን በሳምንት ለ20 ሰዓታት ለማገልገል የሚፈጸሙል ነው። የድህረ ምረቃ ትምርት ረዳት የምርምር ረዳት ወይንም ደግሞ ጠቅላላ ረዳት ሆኖ ለማገልገል ተስማምታችሁ የምትገቡበት አይነት አሰራር ነው። በመላሹ የትምርት ክፍያ ስረዛ ይደረግላችኋል።
ዩናይትድ ስቴትስ ውስጥ ለመማር የሚፈልጉ ዓለም አቀፍ ተማሪዎች ብዙ ሊያውቁት የሚገባ ነገር እንዳለ ለማስተዋወስም ይወዳሉ። የቤት ክራይን ማመቻቸት፣ የክራይ ተጋሪን ማግኘት፣ የጤና መድህን፣ የለፎ ርቀት፣ የባንክ ሂሳብ ሳጥን ማውጣትና ለመስራት ከፈለጉ የማህበራዊ ዋስትና ቁጥርን ማግኘትን የመሳሰሉትን የማደራጀት ግዴታ አለባቸው ተማሪዎች። ሂማንሹ ሰርቭ በድጋሚ
እንዳንድ ዓለም አቀፍ ተማሪ መሰረታዊ ማረፊያ ማግኘት በእጅጉ ከባድ ነበር። ትክክለኛውን ባንክና የሞባይል ስልክ አገልግሎት ሰጪ መምረጡም ሌላው ነገር ነው። እንዲህ ያለን የትኞቹ ለኛ ጥሩ እንደሆኑ ለማወቅ በእጅጉ ከባድ ነበር። ቁልፉ ነገር ትምርት ከመጀመሩ በፊት አስቀድሞ መሞከር ነው። የባንክ ማደር ቀድሞንም ነበረኝ። በጤና መድኑም ሂደትና በማህበራዊ ደህንነት ካርዱ ጉዳይም ገፍቼ ነበር።
ህክማን የወደፊቱ ዓለም አቀፍ ተማሪዎች ህይወታቸውን ዩናይትድ ስቴትስ ውስጥ እንዲያደራጁ ዩኒቨርሲቲዎች የተለያዩ ግብዓቶች እንደሚያቀርቡ ያስታውሳሉ። በጎ ያልነበረው የኮቪድ-19 ወረርሽኝ ዘመን ከፈጠራቸው መልካም እድሎች መካከል አንዱ ከመደበኛው የዩኒቨርሲቲው ማህበረሰብ ውጪ ያሉትን የሚመለከቱ አገልግሎቶችን ለዓለም አቀፍ ተማሪዎች በበይነ መረብ ላይ ተደራሽ ማድረጉ ነው። ጆሪ ሄክመን ቦስ በድጋሚ
because of the pandemic we're able to
ወርሽኙ ምክንያት ተማሪዎች እዚህ ሳይደርሱ ለናገኛቸው ይችላል። ሀገራቸው ውስጥ ሆነው ወደ ዩናይትድ ስቴትስ ለመምጣት ሲጠባበቁ ለመኖሪያ ስፍራ፣ ጤና መድህንና የመንጃ ፈቃድ መረጃ እንሰጣቸዋለን።
ቀድሞ መዘጋጀት ዓለም አቀፍ ተማሪዎችን እንዲሳካላቸው እንደሚያግዝ ተማሪዎችም ሆነ የዓለም አቀፍ ተማሪዎች የትምህርት አገልግሎት ረዳት ተናግረዋል።
አጣዩ ዘገባችን ጋዜጠኞችና ባስቸጋሪ አካባቢዎች ለስራ የሚሰማሩ ሰዎች ራሳቸውን እንዴት መከላከል እንደሚችሉ የሚያሳይን ስልጠና ይመለከታል። ወደዛው እንለፍ።
የሩምታ ተኩስ ቢያጋጥም ምን ይደረጋል? ምናልባትም ወታደራዊ የፍተሻ ጣቢያ ላይ ትንኮሳ ቢደርስቦትስ? አለም እየተዘረፉ ቢሆን ጠለፋ ቢመጣስ ምን ይደረጋል? እነዚህ ነገሮች ከፍተኛ አደጋ ባሉባቸው ስፍራዎች የሚመደቡ መንግስታዊ ባልሆኑ የግብረሰናይ ተቋማት ውስጥ የሚሰሩና ጋዜጠኞች ከሚያጋጥሙ ነገሮች ውስጥ ጥቂቶቹ ናቸው። ታዲያ በዚህ መሰል ቦታዎች የሚሰሩ ሰዎች ለየት ብለው በተዘጋጁ የክፍል ውስጥ ስልጠናዎች አማካኝነት በህይወት የመትረፍ እድላቸውን ከፍ ማድረግ ይችላሉ። ይህን መሰል ገጠመኞች እንዴት መወጣት እንደሚችሉ መማር ይችላሉ ሲሉ Frank Smith of Global Gazetteños Dehnenet, DJS Masrach, Yinnaggarallu.
My name is Frank Smith. I'm the founder and CEO of Global Journalist Security.
Smith Frank Smith, no. Ye Global Gazetteños Dehnenet Masrach, na, wana sras fatsamini. Ye Gazetteños Dehnenet Komitee CPG ust, ka Gorgosayanu, hulet siyamata mratan sato, sasarako ichalu. Da Rupiana kutatar, ba hulet siyos, Amerika, Irak, and Sator, buzu Gazetteños na, ye United States, ye Torhelosh, mutual. Yanne, London, ustit masarato, alama kafizina dehnenet yemil ተቋም ነበር። ከሲፒጂ ጋር በመሆን ድምጽ እንዲኖረን በማለት በቦርድ አባልነት በዛም አገለግል ነበር። ያ ደግሞ ለጋዜጠኞች የሚሰጡ ስልጠናዎችን በተመለከተ ነገሮችን ከፊቱኝ እንድታዘብ እድሉን ሰጥቶኛል። ነገር ግን ለካ 10 አመት ሲያበቃ የራሴን ድርጅት ከፍቼ ለየት ያለ ስልጠና መስጠት እንዳለብኝ ተሰማኝ። ራስን መጠበቅ፣ ጭንቀትን መቋቋምና የዲጂታል ደህንነት የተካተቱበት ስልጠና እንደሚያስፈልግ አመንኩ።
ስለዚህ
ምክንያት የሆነ ደግሞ እንደ አውሮፓውያን አቆጣጠር በ2010 የዲጂታል ደህንነትና ወሲባዊ ትንኮሳን ጨምሮ ለሚደርሱ ራስን የመጠበቅ አንዱ መሰረት መሆኑ ግልጽ የሆነ መምጣቱ ነው።
የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ ከጎርጎሮሳውያኑ 2020 እስከ 2021 ባለው ጊዜ 4 የሀገር ውስጥ ጋዜጠኞች በመስክና በዜና ክፍል ውስጥ ተገድለዋል ሲል አስታውቋል።
So I thought we needed smarter training.
ስለዚህ በደንብ የተደራጀና ወነታውን ለመቋቋም ተገቢ የሆነ ስልጠና በማስፈልጉ ነው።
ፖል በርተን የተቋሙ ሌላ ባልደረባ ናቸው።
I'm Paul Burton, the training director.
ፖል በርተን እባላለሁ፣ የተቋሙ የስልጠና ዳይሬክተር ነኝ። እነዚህ ነገሮች ለማስተማር 3 ቀናት ብቻ ነው የሚያስፈልጉን።
የግሎባል የጋዜጠኞች ደህንነት ተቋም በአካልና በድረገጽ የሚሰጣቸው ስልጠናዎች ከአንድ እስከ 5 ቀናት ይፈጃሉ። ኬረን ሃርዲ የሃርዲ ተቋም ባልደረባ ሲሆኑ በስራቸው የተነሳ ዓለምን ይዞራሉ።
ድንቅ ነበር። በእነዚህ ሀገራት ውስጥ ያሉት መንገዶች ስታሰባቸው ይሄ የመኪና አደጋ እንዳይከሰት ሁላችንም ልንጠቀምበት የምንችለው ስልጠና ነው።
ፖል በርተን ተኩስ ሲመጣ
የተከበራችሁ ተመልካቾቻችን ለምሽቱ ያዝነው ዝግጅት ተጠናቀቀ። ሰላም ጤና ይስጥልን። ደህና ደሩ።